تارتنم تبوريتي ولتتشان نجاجن نجي أنصر على خيط.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ሐምሌ 4 2012 ዓ.ም ተመረጥ ዝግጅታችን ጀመረ። ህዝባዊ ወያነ ሐርነት ትግራይ ከሰላማዊ የፖለቲካ ፓርቲዎች መሰረዝ አለበት ሲል የአማራ ብሔራዊ ንቅናቄ አብን ጠይቋል።
እኛ ቲፒኤልኤፍ ለሰላማዊ የፖለቲካ ድርድር የሚመጥን አቋም ምሮት ወደ ጠረጴዛ ይመጣል ብለን አናምንም።
ሰላማዊ ትግሉን የመከተል ቁመና አለው የለውም የሚለው የሚመራውን ክልል ጋር መጥቶ ማየት ነው። ኢትዮጵያ ውስጥ እኮ እንደ ደሴት ብቸኛ የሆነ ሰላሙን የጠበቀ ህዝብና ክልል እየመራ ያለው ህወሓት ብቻ ነው።
ቀዳሚው ተናጋሪ የአማራ ብሔራዊ ንቅናቄ ቃል አቀባይ አቶ ጣሂር መሐመድ ናቸው። ቀጣዩ ደግሞ የህወሓት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ ናቸው። ሁለቱንም አነጋግረን ዘገባ ይዘናል። ፕሮዲውሰሩ ንጉሱ ታምሬ ነው። የማስተናግዳችሁ ሰለሞን አባተ ነኝ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከዝግጅቶቻችን ጋር አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በአርቲስት አጫሉ ግድያ ወንጀል ተጠርጥሮ ሲፈለግ የነበረው ግለሰብ በቁጥጥር ስር መዋሉ ተገለጠ። የፌዴራል ጠቅላይ አቃቤ ሕግ በትላንትናው ዕለት ባወጣው መግለጫ ነው በግድያው ወንጀል እጁ አለበት በሚል ሲፈለግ የነበረው ከበደ ገመቹ የተባለው ተጠርጣሪ በቁጥጥር ስር መዋሉን ይፋ ያደረገው። ተጠርጣሪው በቁጥጥር ስር የዋለው በአዳአ አካባቢ ልዩ ስሙ ድሬ ተብሎ በሚጠራ ስፍራ መሆኑን የጠቆመው መግለጫ የኦሮሚያ ፖሊስ፣ የፌዴራል ፖሊስና የብሔራዊ መረጃ ደህንነት አገልግሎት ከአካባቢው ነዋሪዎች ጋር በመሆን ግለሰቡ በቁጥጥር ስር እንዲውል ማድረጋቸውን ዘርዝሯል። ከዚህ አስቀድሞም በግድያው ወንጀል የተጠረጠሩ ሌሎች ሁለት ሰዎች በቁጥጥር ስር መዋላቸውን የፌዴራል ጠቅላይ አቃቤ ሕግ አዳነች አቤቤ ይፋ ማድረጋቸው ይታወሳል። በዚህ በዩናይት ስቴትስ በሚኒሶታ ዋና ከተማ ሴንት ፖል ውስጥ ኢትዮጵያውያንና ትውልደ ኢትዮጵያዊ አሜሪካውያን ትናንት ምሽት ላይ የሻማ ማብራት ስነ ስርዓት አድርገዋል። ለሐጫሉ ሁንዴሳና የርሱን መገደል ዜና ተከትሎም በብዙ ንጹሃን ላይ ስለተፈጸመው ግድያና ጥፋት እንዲሁም ለሐጫሉና ለሌሎችም ቤተሰቦች ሀዘናቸውን የገለጹት ተሳታፊዎች ለኢትዮጵያ መንግስትም ጥያቄ ማቅረባቸው ተገልጧል። ደረጀ ደስታ አጭር ዘገባ ይዟል።
በዩናይትድ ስቴትስ በሚኒሶታ ክፍለ ግዛት በሴንት ፖል ካፒታል ፊት ለፊት ኢትዮጵያን ሰንደቅ ዓላማ ይዘው የተሰባሰቡ ኢትዮጵያውያን ለአርቲስት አጫሉና የሱንም ሞት ተከትሎ በተነሳው ሁከት ህይወታቸውን ላጡ ኢትዮጵያውያን የሻማ ማብራት ስነ ስርዓት አከናውነዋል። ከሚኒሶታ ኢትዮጵያ ኮሚኒቲ ማዕከል አቶ ተስፋዬ እንግዳ፣
የዛሬ ዝግጅታችን ለአርቲስት አጫሉ ሁንዴሳ ሞት ምክንያት አንደኛ የሱን ሞት አስመልክቶ የሚያዘን መግለጫ ለመስጠት እና የሻማ ምሽት ለማድረግ፣ በዚሁ ሳቢያ በወገኖቻችን ላይ የደረሰውን እልቂት እና የንብረት ውድመት አስመልክቶ ለወገኖቻችን መቆማችንን፣ ሀዘናችን መሆኑን ሀዘናችን ለመግለጽ እና መንግስት ይህንን እኩይ ድርጊት የሚያደርጉትን ሰዎች ለፍትህ እንዲያቀርብ፣ የመንግስት ዋና ኃላፊነት የዜጎችን ሰላምና ደህንነት እንዲሁም የሀገር ሉዓላዊነትን መጠበቅ ስለሆነ ይህን ተግባሩን አበክሮና ጠንክሮ እንዲሰራ እሱን ለማጠየቅም ጭምር ነው።
ዝግጅቱን በሰብሳቢነት ያዘጋጁት ወይዘሪት ሮዛ ዘውዴ በበኩላቸው
ቤተሰቦቻቸው በግፍ የተገደሉባቸው ኢትዮጵያውያኖች በሙሉና ኢንክሉዲንግ የሐጫሉ ሁንዴሳ ቤተሰቦች ፍትህን እንዲያገኙና የታሰሩት ደግሞ ትክክለኛው ፍርድ እንዲሰጣቸው፣ ፍርዱ በቂም በቀል ሳይሆን ያንተ ዘር የኔ ዘር በመባል ሳይሆን ትክክለኛው በጥፋታቸው ልክ ፍርድ እንዲሰጣቸው፣ ወንድም በወንድም ደም መቀባባት ይብቃ፣ የኢትዮጵያ እናቶች የማልቀስ ነገር ይብቃ፣ ህጻናቶች መገደል ይብቃ፣ የዘር መድሎ ኢትዮጵያ ውስጥ በዘር ማንኛውም በዘር የሚቀሳቀስ የፖለቲካ ፓርቲ በህግ ይታገድልን እና ትዕግስታችን እንደተሟጠጠ ነው።
በሰልፉ ላይ የነበሩት ሌላኛዋ ኢትዮጵያዊት ወይዘሮ ሰላማዊት የሚከተለውን ተናግረዋል።
ከዚህ በፊት እንደሚደረገው ደግሞ እየተጣራ ነው እየተባለ ጊዜ እንዳይፈጅ በዚህ በአሜሪካን ሀገርም ያሉትን ደግሞ ሴኔተሮችና ኮንሸስነስ ለመፍጠር ይህንን አጋጣሚ ህዝብ ተጠቅመን ለመንገርና ወደፊት የተቃውሞ ሰልፍም ለማድረግ ሀሳብ አለ።
ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የረጅም ዓመታት አማካሪያቸው ሮጀር ስቶን የእስር ቅጣታቸው ከሚጀምርበት አንድ ቀን አስቀድሞ በምህረት የወንጀል ማቅለያ አድርገውላቸዋል። ስቶን ፕሬዚዳንት ትራምፕ ተመረጡበት የ2016ቱ ፕሬዚዳንታዊ ምርጫ የሩሲያን ጣልቃ ገብነት ተንተርሶ በተደረገ የወንጀል ምርመራ ወቅት ቃለ መሐላ ፈጽመው ለፌዴራል መርማሪዎች በሰጡት ቃል በመዋሸት ወንጀል ነው ጥፋተኛ ሆነው በመገኘታቸው የተፈረደባቸው። ሮጀር ስቶን እስካሁን በነበረው ሂደት ብቻ ብዙ መግለጫዎች ደርሶባቸዋል ያለው የፕሬዚዳንቱን የምህረት ውሳኔ ተከትሎ የወጣው የዋይት ሃውስ መግለጫ ሌሎች ከጉዳዩ ጋር ተያይዘው በተመረመሩ ሰዎች ላይ እንደደረሰ ሁሉ ሚዛን ለጎደለው አያያዝ ተጋል ጣዋል አሁን ግን ነጻ ሰው ናቸው ብሏል። የፕሬዝዳንቱ ምህረት ስቶንን ሙሉ በሙሉ ከወንጀል ነጻ ባያደርጋቸውም ወደ ዘብጥያ እንዳይወርዱ ግን ከለላ ይሰጣቸዋል። የተቀናቃኙ የዲሞክራቲክ ፓርቲ አባላት የፕሬዝዳንቱን እርምጃ ለወዳጆቻቸው ከለላ የሚያደርግ የህግን መሰረት የሚጋፋ ሲሉ በብርቱ ተችተውታል። በዩናይትድ ስቴትስ ምክር ቤት የደህንነት ጉዳዮች ኮሚቴ ሊቀመንበር አዳም ሼፍ በዚህ የምህረት እርምጃቸው ፕሬዝዳንት ትራምፕ በዩናይትድ ስቴትስ አንደኛው ለወንጀለኛ ወዳጆቻቸው፣ ሌላው ደግሞ ለተቀረው ህዝብ የሚሰራ ሁለት አይነት የህግ ስርዓት መኖሩን ግልጽ ያደረጉበት ነው ሲሉ ተችተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ለዩናይትድ ስቴትስ የ2020 ፕሬዝዳንታዊ ምርጫ የዲሞክራቲክ ፓርቲው እጩ ጆ ባይደን ቢመረጡ በርሳቸው ያስተዳደር ዘመን ዩናይትድ ስቴትስ ከታላቁ የኢኮኖሚ ድቀትና ከሁለተኛው ዓለም ጦርነት ወዲህ ታይቶ የማይታወቅ የኢንዱስትሪ ለውጥ የሚካሄድበት የምጣኔ ሀብት አጀንዳ ተግባራዊ አድርጋለሁ ሲሉ ቃል ገቡ። የ77 ዓመቱ የቀድሞ ምክትል ፕሬዝዳንት የልጅነት ቀያቸው ከነበረችው አካባቢ ጥቂት ኪሎ ሜትሮች ርቀት ላይ ከሚገኝ የፔንሲልቫኒያ የብረታ ብረት ማቅለጫ አቅራቢያ ካለ ስፍራ ሆነው ይፋ ባደረጉት በዚህ እቅዳቸው የኮሮና ቫይረስ ወረርሽኝ ያስከተለውን የምጣኔ ሀብት ድቀት እንዲያንሰራራ ማድረግ ብቻ ሳይሆን ለዘመናት የዘለቀ ዘረኝነትና ስር የሰደደ እኩልነት የጎደለው አሰራር በአዲሱ የአሜሪካ ኢኮኖሚ ሁላችንም ስንፈጠር እኩል መፈጠራችንን በሚያረጋግጠው ይህች አገር በተመሰረተችበት የቃል ኪዳን ሰነድ መሰረት እውን አድርጋለሁ ብለዋል። አድማጮች ለሰዓቱ ያለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሐምሌ 4 2012 ዓ.ም ምሽት ፕሮግራም ነው። ከዚህም ከዚያም የሐጫሉ ሁንዴሳ ግድያ የፌዴራል መንግስቱንና የትግራይ ክልሉን ገዢ ፓርቲ ህወሓትን በአደባባይ መወነጃጀል ይበልጥ አካሮታል።
የኢትዮጵያ ህዝብ ይህንን ሁኔታ ተደፍኖት ይህንን ሁኔታ ተደብቆት ኢትዮጵያ እስክትበተን ድረስ ዝም ብሎ በለወሳፊ የሚያዩ ከሆነ ዝም ብሎ የሚያዩ ከሆነ በየቀኑ ወደ ቤታቸው ወይ ወደ እያንዳንዱ ቤት እየገባ ያለውን መከራ አገራዊ መከራ ይሆናል። ምንም የሚያጠራጥር ነገር የለውም።
የትግራይ ክልል የፍትህ ቢሮ ኃላፊና የህወሓት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ ናቸው።
ሀገር እንዲፈርስ መስራት ብቻ ሳይሆን አቅዶ ሲንቀሳቀስ የነበረ ቡድን ስለሆነ ኢትዮጵያ አትፈርስም። ምናልባትም የፈረሰችው ኢትዮጵያ የዘራፊ ቡድን ጭንቅላት ውስጥ ነው ያለችው ነው መልሱ።
የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ናቸው። ዘገባ ይዘናል። አሁን ወደ መጀመሪያው ዝግጅት እናልፋለን። ህዝባዊ ወያነ ሓርነት ትግራይ ህወሓት ከሰላማዊ የፖለቲካ ፓርቲዎች መዝገብ እንዲሰረዝ የአማራ ብሔራዊ ንቅናቄ አብን ጠይቋል። አብን እዚህ አቋም ላይ የደረሰው ህወሓት ለዓመታት የፈጸማቸውና አሁንም እየፈጸማቸው ያሉ ድርጊቶች በአማራ ህዝብና ክልል እንዲሁም በመላ ኢትዮጵያ ላይ ከደቀነው አደጋ አንጻር እንደሆነ አስታውቋል። የህወሓት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ በሰጡት ምላሽ ኢትዮጵያን ለሰላምና ለልማት ለማብቃት ለአመታት መስዋዕትነት የከፈለም ፓርቲ ከሰላማዊ ፓርቲነት ይሰረዝ ብሎ መጠየቅ ክህደት ነው ብለዋል። ፓርቲውን ለማጥፋት ከሚደረጉ እንቅስቃሴዎች አንዱ ነውም ብለዋል። ሀብታሙ ስዩም ሁለቱንም አነጋግሮ ዝርዝሩን ይዟል።
የአማራ ብሔራዊ ንቅናቄ አብን ህዝባዊ ወያነ ሓርነት ትግራይ ከሰላማዊ የፖለቲካ ፓርቲዎች ዝርዝር መሰረዝ አለበት ያለበትን ምክንያት ለማስረዳት የፈቀዱት የድርጅቱ የህዝብ ግንኙነት ኃላፊ አቶ ጣሂር ሙሐመድ ናቸው። እሳቸው እንደሚሉት ህወሓት ለአመታት የፈጸማቸው በደሎችና በቅርቡም እየተሳተፈባቸው ናቸው የሚሏቸው ድርጊቶች አብን የአሁኑ አቋም ላይ እንዲደርስ እንዳደረጉ ያስረዳሉ።
እና በህዝባችን ላይ የሚደርሱ አዳዲስ ችግሮችንም ስንመረምር በተለይ በአማራ ብሔራዊ ክልላዊ መንግስት በጎንደር የጥምቀት ጊዜ በቅማንት አማራ ወንድሞች ላይ የተፈጠረ መጠነኛ ግጭት ላይ እንዲሁም በኬሚቲ ኦሮሞ በአቃጊ በኤፍራታና ግድም መሰል ቦታዎች ላይ የተከሰቱ ችግሮች ላይ የአማራ ብሔራዊ ክልላዊ መንግስት እንደ የህዝብ ግንኙነት ስራ አልሰራባቸዋል እንጂ በምርኮ በኦዲዮ እና በቪዲዮ ማስረጃዎች በቀጥታ በእጅ አዙር መሳሪያዎችን ጭምር በማስታጠቅ በጎንደር በኩል ሰርገው እንዲገቡ በወሎ በኩል ሰርገው እንዲገቡ በማድረግ በቲፒኤልኤፍ አማካኝነት ኦርኬስትሬት የተደረጉ ችግሮች ህዝባችንን ዋጋ ሲያስከፍሉ የቆዩበት መንገድ ለእኛ የተረጋገጠ ሀቅ ነው። አብዛኛውም አማራም ኢትዮጵያም ይህን ይረዳል። ማስረጃዎችን መረጃዎችን አሉ። ለዚህ ቀጥሎ ሰሞናዊ በሆነው ጉዳይም በግልጽ እኛ ጄኖሳይድ ተብሎ በግልጽ በስሙን መጠራት አለበት ብለን እናምናለን። በዚህ መግለጫችን በግልጽ ታጫሉ ሞት ማግስት ተከታትሏል። ሁሉም ሰው ታይቷል። በስቴት ሚዲያው ትግራይ ቲቪ፣ በድምፅ ወያኔ እንዲሁም አፍቃሪ ህወሓት የሆኑ አክቲቪስቶችን ጭምር ጽፉት የነበረው ነገር ጉዳዩን በቀጥታ በተለምዶ የኛን ህዝብ ነፍጠኛ ብሎ በማሳቀቅ በሚታወቅበት አጠራር የአማራ ህዝብ ላይ ያነጣጠረ ቀጥተኛ የሆነ ጥቃት እንዲደርስ ቅስቀሳ ተደርጎ እሱም በተሳካ ሁኔታ ቅስቀሳ ያደረጉ ሰዎች ጥሪያቸው ፍሬ አፍርቶላቸው በተለያዩ አካባቢ የሚገኙ አማሮች ዋጋ ከፍለውብናል። በዚህ አጋጣሚ የኦሮሞ ወንድሞችም አልፈዋል፣ የጉራጌ ወንድሞችም አልፈዋል። ነገር ግን አማራን ላይ ያነጣጠረ የዘር ማጥፋት ቅስቀሳ ተደርጎ እሱን በተሳካ ሁኔታ እነዚህ ሰዎች የዘር ማጥፋት ጥሪያቸው የሚሳካላቸው ሆኖ ከአክራሪና ጥንተኛ የኦሮሞ ብሔርተኞች ጋር በመሆን የቲፒኤልኤፍ ቀጥተኛ ኦርኬስትሬሽን የታየበት መጥፎ ድርጊት መሆኑን ደግሞ አሁን ባለው ተጨባጭ ስለተገነዘብ ይህን ሁሉ በደል እያደረሰ ይህን ሁሉ ችግር እየፈጠረ በዚህ ሁኔታ ላይ ህጋዊ ሀገራዊ ፓርቲ ሆኖ የመቀጠል ዝናቴው ተገቢ ነው ብለን ስላላምን ከህጋዊ ፖለቲካ ፓርቲዎች እንዲሰረዝ በድጋሚ ጠይቀናል። ከዚህ በፊትም ጠይቀን እናውቃለን። ከአንድ ዓመት በፊት የአሁኑ ለሁለተኛ ጊዜ የጠየቅን ግን ማለት ነው።
ህወሓት እስካሁን የትጥቅ ትግል በይፋ ያላወጀ በሚያስተዳድረው ክልል ውስጥም አወዛጋቢም ቢሆን ሰላማዊ ምርጫን ለማድረግ እየጣረ ያለ ድርጅት ከመሆኑ ጋር ተያይዞ የአሁኑ የአብን አቋም የፈጠነና የተካረረ ነው በሚል ለሚነሱ ሀሳቦች አቶ ጣሂር ቀጣዩን መልሰዋል።
እንግዲህ የኛ አቋም የተካረረ ነው የሚሉ ሰዎችን እንግዲህ ሀሳቡን እናከብራለን። የትግራይ ላይ ያለውን ሰላም የሚባለው ነገር እኛ ትግራይ ፍጹም ሰላም የሆነችው ፍጹም ሰላም ተፈጥሮ ሳይሆን ፍጹም በሆነ አምባገነንነት ነው ብለን የምናምነው የትግራይ ወገኖቻችንን በከባድ የሆነ አምባገነናዊ የመብት ጥሰት ላይ እንዳሉ ነው የምንረዳው። በኛ በኩል ምርጫ የማድረግ ዝግጅቱን ማድረግ እንግዲህ የፌዴራል መንግስቱ ስልጣን ነው በህገ መንግስቱ። በኤክሴፕሽን እንኳን ለክልሎች የተሰጠ ስልጣን አይደለም ምርጫ ማካሄድም። ሁሉም መገለጫዎች አሁን ምርጫ አደርግበታለሁ ከሚለውም ጀምሮ በወልቃይትና ራያ የመብት ጥያቄ አነሳችሁ ተብሎ በርካታ ሰዎች ማረጋገጥ ይቻላል። ሚዲያዎች መረጃዎች ይኖራችኋል። ከወልቃይት የማንነት ኮሚቴ አስመላሾች ጋር ከራያ የማንነትና የወሰን ኮሚቴዎች ጋር ብትነጋገሩ በርካታ ወጣቶች በራያ በወልቃይት እስር ላይ ነው ያሉት። ከፍተኛ አፈናና ጭቆና ላይ ነው ያለ። በፌዴራል መንግስቱ ሀገሪቱ የዲፋክቶ ስቴት በመስረት የሚመስል መንገድ ከፌዴራል መንግስቱ ጋር ፍጹም መናበብ የሌለበት የሁለት ሀገር እስከምንመስል ድረስ በስቴት ሚዲያው እስከሚዘጋ ድረስ ምስክርነቱን የሚሰጥ የስቴት ሚዲያው እየታየ ምን ያህል ሀገር አፋሽ ጥሪዎች ሲተላለፉበት እንደነበር በኦኤምኤን እነ ዶክተር ብርሃን መስቀል አበበ ስኝ ሲናገሩት የነበረውን መስቀኛን አጥፋ የሚል ቅስቀሳ እኮ ስቴት ሚዲያው ተርጉሞ ሲያስተላልፍ የነበረበት ነው እና ከዚህ አንጻር ሲታይ ፍጹም እኛ እንደውም ህወሓት ሁሌ ተጠያቂ ለማድረግ እንደ በጠላትነት መታየትም ሳይሆን ሎጂካሊ እንደ ለማንም ኢትዮጵያ በቀናነት ለሚያስብ ይህ ቡድን እየሄደበት ያለው አግባብ በመንግስት በኩል ራሱ ከዚህ በኋላ ትንሽ የመዘናጋት ተፈጥሮ ጊዜ ከተፈጠው ሀገር አያፈርስም ብለን አናምንም። ምንም የፈጠንም ሆነ የተካረረ መንገድ የለውም።
ህወሓት ለወደፊቱ ምን አይነት እርምጃዎችን ቢወስድ እንደ ሰላማዊ ፓርቲ ልትቀበሉት ትችላላችሁ? ወደ ሰላማዊ የፖለቲካ ምህዳር ለመመለስስ ምን ማድረግ አለበት ብላችሁ ትመክራላችሁ? የሚል ጥያቄ የቀረበላቸው የአብን የህዝብ ግንኙነት ኃላፊ አቶ ጣሂር መሐመድ ህወሓት ሰላማዊ የፖለቲካ እንቅስቃሴዎችን ለማድረግ የሚያስችል አቋም አለው ብለው እንደማያምኑ ያስረዳሉ።
ፓርቲው ከህገ የፖለቲካ ፓርቲነት መሰረዝ ብቻ አይደለም በኛ በኩል ያለው አቋም፣ ቲፒኤልኤፍ እንደ ድርጅት የያዘው አቋም ከምስረተው ጀምሮ ታገልለታለሁ ለሚለው የትግራይ ህዝብን መከራን ያበዛበት ከጎረቤት ወንድሞቹ የአማራ ህዝብ ጋር ያጣላው ከቀሪው ኢትዮጵያ ጋር በጥርጣሬ እንዲታይ ያደረገው ድርጅት ከመሆኑ አንጻር በፍጹም ለሰላማዊ የፖለቲካ ድርድር የማይመች መሆኑን ደግሞ አሁን ድረስ እያሄደበት ባለው ሁኔታ እያሳየ ስለሆነ እኛ ቲፒኤልኤፍ ለሰላማዊ የፖለቲካ ድርድር የሚመጥን አቋም ኑሮት ወደ ጠረጴዛ ይመጣል ብለን አናምንም። በእኛ በኩል የትግራይ ህዝብ የኢትዮጵያ ፖለቲካ የሚወክሉት ልጆቹ በቀጥታ መጠጥ ተሳታፊ እንዲሆኑ ሀገር እንዲያስተዳድሩ በጋራ ከሌሎች አማራ፣ ኦሮሞ ወንድሞቻቸው ጋር እንፈልጋለን። መምጣትም አለበት። በፍጹም የትግራይ ህዝብን ትግራይ ወንድሞችን የሚያገል የፖለቲካ ስርዓት እንዲፈጠር አንተባበርም። ነገር ግን ቲፒኤልኤፍ ግለሰቦቹን አይደለም የሚጠየቁት በህጋዊ መንገድ የተጠየቁ፣ ድርጅቱ ግን መጥፋት አለበት ብለን የምናምን ድርጅት ነው።
አቶ አማኑኤል አሰፋ የህወሓት ማዕከላዊ ኮሚቴ አባልና የትግራይ ክልል ፍትህ ጽህፈት ቤት ኃላፊ ናቸው። እሳቸው ፓርቲውን በመወከል ሳይሆን በግላቸው በአብን በኩል ለቀረቡ ክሶች ምላሽ ለመስጠት ተስማምተዋል። መሰል ስም የማጠልሸት ስራዎች ለ27 ዓመታት ተከታትለዋል፣ ላለፉት 2 ዓመታት ደግሞ እንደ አዲስ አገር ሽተዋል ያሉት አቶ አማኑኤል በኢትዮጵያ ሰላምና ልማትን ለማምጣት የላቀ መስዋዕትነት የከፈለን ፓርቲ ከሰላማዊ የፓርቲዎች ዝርዝር ይሰረዝ ብሎ መጠየቅ ክህደት ነው ሲሉ ይሟገታሉ።
ከምድረ ገጽ እንዲጠፋ እንዲሰረዝ እየተደረገ ያለ ውትወታ፣ ክስ በምንም አይነት ማስረጃ ማረጋገጥ የማይቻል የስም ማጥፋትና የውሸት ክስ ነው ማለት ይቻላል። እያደረጉ ያሉ ኃይሎች ከህዝብ ጋር ያላቸውን ውግንና በየቀኑ እየወረደ እየከሰሩ ህዝብን የሚጠይቃቸው ጥያቄዎች መመለስ ስላልቻሉ ህዝቡን አስተሳሰብ ለማስቀየስ የሚጠቀሙበት ስልት ነው። ፌዴሬሽኑን በማፍረስ አህዳዊ የሆነ ስርዓት ለመገንባት የሚደረገውን ጥረት አለ። ስለዚህ ለማድረግ ደግሞ ህወሓት መንግስቱን ለመክተል የከፈለው ከፍተኛ መስዋዕትነት አለ። አሁን ህገ መንግስቱን ለማፍረስ ሲፈልጉ፣ የህብረ ብሔራዊ የሆነ ፌዴራሊዝምን ለማፍረስ ሲፈልጉ ህወሓት በዚህ መልኩ ተሰልፎ እንዳይፈርስ ኢትዮጵያ ብሔሮች፣ ብሔረሰቦች፣ ህዝቦች እያነቃ እያደናቀፈ ነው ብለው ስላመኑ የሌለ ውሸት እየደፈደፉ ህወሓትን ለማፍረስ ህወሓትን ከምድረገጽ ለማጥፋት የሚያደርጉት ጥረት ነው። ይሄ ግን ከንቱ ልፋት።
አቶ አማኑኤል አብን በአማራ ክልል የተለያዩ ስፍራዎች ከተፈጠሩ ግጭቶችና ውጥረቶች ጀርባ የህወሓት እጅ አለ ማለቱንም አይቀበሉም።
በጣም ውሸት ነው። ህወሓት ለማንንም ህዝብ የሚያዳላ ድርጅት አይደለም። የአማራ ጭቁን ህዝብ፣ የኦሮሞ ጭቁን ህዝብ፣ የሁሉንም በኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች፣ ህዝቦች ሰላም፣ ፍትህ፣ ዲሞክራሲ፣ ልማት የሚፈልጉ ህዝቦች ናቸው ብሎ የሚያምን ድርጅት ነው። የሆነ ክልል ውስጥ ገብቶ እንደሚባለው ህጋዊ ያልሆነ መንገድ ተከትሎ ለማንምን ሊደግፍ አይችልም። ግልጽ የሆነ ትግል፣ ሰላማዊ ትግል የሚያደርግ ድርጅት ነው ህወሓት። ሁሉንም ጸረ ሰላም ኃይሎች ህግ መያዝ እንዳለባቸው በየጊዜው እየታገለ መስዋዕትነት እየከፈለ የመጣ ድርጅት ነው። አሁን በስልጣን ላይ ያለው ኃይልና አብን የመሰሉ ደጋፊዎቹን ነው ይህንን የሚፈልጉት። ህዝብን የሚጨፈጭፉ ሰዎች እነሱ ናቸው። ህወሓት በዚህ መልኩ ሌላ ነገር ሊሰራ አይችልም። ህገወጥ የሆነ ነገሮች ውስጥ ሊገባ አይችልም። አንድም ማስረጃ ሊቀርብ አይችልም። አንድም ማስረጃ ያንን የሚያደርግበት ምንም ምክንያትም የለውም። ህወሓት እኮ ያንን ለማድረግ ከፈለገ እጁ ላይ ሁሉም ነገር ነበረ። አሁንም የፈለገውን ነገር ለማድረግ የሚያስችለው እድል እጁ ላይ ነው ያለው። የትግራይ ህዝብ ብቻ ነው የሚመራው። የትግራይ ህዝብ እጣ ፈንታ ብቻ ከህዝቡ ሆኖ ይወስናል። ስለ ሌሎች ህዝቦች አንድም ነገር በዚህ ደረጃ ህገወጥ የሆኑ ስራዎች ሰርቶ አያውቅም።
የህወሓት ወቅታዊ አቋም ሰላማዊ የፖለቲካ አውድን ለመተግበር የማያስችል ስለመሆኑ በተነሳው ሀሳብ ላይም ተቃውሞ አላቸው። የህወሓት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ በዚህ ዘርፍ የህወሓትን ስኬታማነት ለማሳየት ፓርቲያቸው በሚያስተዳድረው ክልል ውስጥ ያለውን ሰላምና መረጋጋት እንደ አስረጂ አቅርበዋል።
ኢትዮጵያ ውስጥ እንደ ደሴት ብቸኛ የሆነ ሰላሙን የጠበቀ ህዝብ እና ክልል እየመራ ያለው ህወሓት ብቻ ነው። ህወሓት የሚመራው ክልል አሁን ስለ ልማት ያወራል፣ ስለ መልካም አስተዳደር ያወራል፣ ስለ ዲሞክራሲ ያወራል፣ ስለ ህገ መንግስት የበላይነትን ያወራል። በየቀኑ ስርዓት ያለው የመንግስት ስራና ተጠያቂነትም ፋንክሽናል በሆነ መንገድ መንግስትነት እየመራ ያለው ህወሓት ብቻ ነው። በኢትዮጵያ ማዕከላዊ መንግስት ወይም የፌዴራል መንግስት ይህንን እያደረገ አይደለም። በየቦታው ያሉ በየክልሉ ያሉ የክልላዊ መንግስታትም እያደረጉት አይደለም። የኢትዮጵያ ህዝብ ያውቋል። የኢትዮጵያ ብሔሮች፣ ብሔረሰቦች፣ ህዝቦች በየቀኑ እየደረሰባቸው ያለ ፍዳ ምስክር ነው። ህያው የሆነ ምስክር ነው። ሁሉንም ነገር ለማሚ የሚችልበትን ር ነበረ እኮ እጁ ላይ። የኢትዮጵያ ብሔሮች፣ ብሔረሰቦች፣ ህዝቦች ለዚህ ሀገር አንድነትና ለብሔር ብሔረሰቦች ፍላጎት ሲል ነው ሁሉንም ነገር በሰላማዊ መንገድ ያስረከበውና የተወው። አሁን ሽፍታ ሊሆን አይችልም። በኢትዮጵያ ውስጥ እየተደረጉ ያሉ በጣም ግጭት የሚቀሰቅሱ ኢትዮጵያ ውስጥ ሲቪል ወር ለመለኮስ እየተደረጉ ያሉ ነገሮች ናቸው። የትግራይ ህዝብና ህወሓት ግን ሁሉንም ነገር በትዕግስት እያለፈው ነው። በዚህ መልኩ እየተከሰሰ ያለው ጥላሸት እየተቀባ ያለው የትግራይን ህዝብ ለማንበርከክና ለማጥቃት የሚደረገው አንዱ አካል ነው። ይሄንን ምንም ምክንያት የለውም።
አቶ አማኑኤል አክለውም የህወሓትን እጣ ፈንታ የሚወስነው የትግራይ ህዝብ ብቻ ነው ብለዋል። ህወሓትና የትግራይ ህዝብ በብልሃት እያለፉት እንጂ ከሌሎች ህዝቦች ጋር እንዲጋጭ፣ ክልሉ ብጥብጥ ውስጥ እንዲገባ ሀገሪቱን በሚያስተዳድረው አካል ዓለም ጭምር እንቅስቃሴዎች እየተደረጉም ነው ሲሉም ወቅሰዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
አመሰግናለሁ ሀብታሙ። ወደ ተከታዩ ዘገባ እናልፋለን። ሰሞኑን በተለያዩ የኦሮሚያ ክልል አካባቢዎች የተከሰተው ሁከት ምክንያቱ መንግስት የኦሮሞ ጥያቄዎችን በአግባቡ አለመመለሱና ብዙዎችንም ለእስርና ለግድያ ያበቃቸው በመሆኑ በተፈጠረ የህዝብ ቁጣና እልህ ነው ሲሉ አባገዳ ቱለማና የጉሮ አባገዳዎች ህብረት ዋና ጸሐፊ ጎበና ኦላ አሬሳ ለቪኦኤ ተናግረዋል። ይህ ችግር ሊከሰት እንደሚችል ከወራት በፊት ለመንግስት አሳውቀናል የሚሉት የህብረቱ ዋና ጸሐፊ የአባገዳዎች ህብረት መንግስትና ተቃዋሚ የኦሮሞ ድርጅቶች ተነጋግረው በጋራ እንዲሰሩ ጥረት የማድረግ ፍላጎት ቢኖረውም መንግስት ግን ፈቃደኛ ሳይሆን ጥያቄያቸውንም ሳይቀበል ቀርቷል ብለዋል። የኦሮሚያ ክልላዊ መንግስት የኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ጌታቸው ባልቻ ደግሞ መንግስት አሁንም ከአባገዳዎችና ከተለያዩ የህብረተሰብ ክፍሎች እየሰራ መሆኑን አመልክተው እንዲህ ያለ ጥያቄ መቅረቡን እንደማያውቁ ገልጸዋል። መንግስት ላይ እየቀረበ ያለው የህዝብ ቁጣ ህግ አላስከበረም በሚል እንደሆነም ተናግረዋል። ደረጀ ደስታ ሁለቱንም ወገኖች አነጋግሮ ተከታዩን ዘገባ አጠናቅሯል።
አባገዳ ቱለማና የጉሮ አባገዳዎች ህብረት ዋና ጸሐፊ ጎበና ኦላ ኦሬሳ ሰሞኑን በተለያዩ የኦሮሚያ ክልል አካባቢዎች የተከሰተው ሁከት ምክንያቱ መንግስት የኦሮሞ ጥያቄዎችን በአግባቡ ሊመልስ ባለመቻሉና ብዙዎችንም ለእስርና ለግድያ ያበቃቸው በመሆኑ በተቀሰቀሰ ቁጣና እልህ መሆኑን ተናግረዋል።
በኢትዮጵያ ውስጥ በጣም አስቸጋሪ ወቅት ነበረ። እንደውም በኦሮሚያ ውስጥ በጣም አስቸጋሪና አስከፊ ሁኔታዎች እንዳሉ ይታወቃሉ። ያጫሉ ሞቷል። ያጫሉ ሲሞት እንቁ ልጅ ነው ያጣ ነው። እንደ ያጫሉ ያሉት እንቁ ልጆች፣ የኦሮሞ ልጆች በአሁኑ ሰዓት በእስር ቤት ታጉሮ ነው ያሉት። ይሄ ደግሞ የኦሮሞን ህዝብን ያስቆጣል፣ የኦሮሞ ህዝብን ያናድዳል፣ የኦሮሞ ህዝብን ወደ እልክ ያመጣል።
እንደ አባገዳዎቹ ህብረት ዋና ጸሐፊ አባባል በኦሮሚያ ክልል እየተከሰተ ላለው ችግር ምክንያቱ የኦሮሞ ህዝብ ከመንግስት ጋር እልህ የተጋባ በመሆኑ ነው።
የኦሮሞ ህዝብ ደግሞ ከአንድ ምዕተ ዓመት ታኩል በላይ ታግሎ በትግሉ ስልጣኑን የያዘበት ነው። ስለዚህ የኦሮሞ ህዝብ ሰላም ነው የሚፈልገው። የኦሮሞ ህዝብ አቃፊ ነው። የኦሮሞ ህዝብ ከብሔርና ከብሔረሰብ አብሮ ተሳስሮ የሚኖር ህዝብ ነው። ግን እየነካኩት የኦሮሞን ህዝብን እያበሳጩት ወደ እልክ ውስጥ እንደሚያስገቡት ነው በአሁኑ ባለው አካሆን።
75 አባላት ያሉት የአባገዳዎች ህብረት ዋና ጸሐፊ ሁኔታው በዚህ መንገድ የሚቀጥል ከሆነ እጅግ አደገኛ ነው ባይ ናቸው።
በኦሮሞ ውስጥ የሚንቀሳቀሱ ተቃዋሚ ፓርቲዎች፣ አገሪቷን የሚገዙ ፓርቲዎች ተባብሮ ተሳስሮ ይህንን አገር ለተሻለ እድገት፣ ለተሻለ ኑሮ፣ ለተሻለ ፓርቲ ማሳለፍ ሲገባ በአሁኑ ሰዓት የሚደረገው ተፎካካሪ ፓርቲዎችም እያሰሩ፣ ታዋቂ ግለሰቦችም እያሰሩ፣ ፓርቲ እያሳደዱ በዚህ ሁኔታ የሚቀጥለው ከሆነ ለወደፊቱ አስከፊ ነው የምለው።
ሰሞኑን እየተከሰተ ያለው አስከፊ ነገር ግን በመንግስትና በህዝብ መካከል የተደረገ ግጭት አይደለም። በመንግስት የተከፋም አካል መንግስትን የጎዳበት እርምጃ ሳይሆን ተጎጂዎቹ ንጹሃን ዜጎች ነበሩ። እዚህም ላይ አስተያየታቸውን ተጠየቁ። አንዳንድ አካባቢዎች የሚደረገው በሰዎች ላይ የሚደረገው ግድያ፣ ንብረት ማቃጠል፣ እሱ ላይ ያለው አስተያየት ምንድን ነው?
ይህን ንብረት ማውደም፣ ንብረት ማቃጠል እልክ ይዞ ነው። የኦሮሞ ህዝቦች እልክን ይዞ ነው። ወንድሙ ከጎን ሲወርቅ አንተ የምታረቅና የምትይዘውና የምትጨብጠው ያሳጣል ንዴት፣ ያሳጣል ንዴት። ይህ ላይ ደግሞ ሰላምን ለማስከበር ተመጣጣኝ ያልሆነ የሚወስደው መንግስት ደግሞ ተመጣጣኝ ያልሆነ እርምጃ ሲወስድበት፣ ህዝቡ ደግሞ ወደ እልክ ውስጥ ገብቶ ወደ ብሔርና ብሔር ማጋጨት፣ ንብረት ማውደም በዚህ አካውን ነው። ህዝቡ ከመንግስት የሚደረግ ሰላምን ለማስከበር የሚደረገው እርምጃዎችን ማቋቋም አልቻለም። የኦሮሞ ህዝብ ሲያቅቶ እልክ ውስጥ ገብቶ ተናዶ በእልክ የሚያደርጉት ናቸው እንጂ በገዳ ስርዓት የሚተዳደር ህዝብ ነው። ይህን የገዳ ስርዓት አቃጥል፣ ሰው ግደል አይልም። ጦርነት ውስጥ እንኳን ሲገባ ዋጋ ከተዋጊዎች እንዲገል አይፈልግም። በሩ ክፈትለት እንዲሸሽ ለነፍሱ ይላል፣ ንብረቱን እንዳወጣ ይላል። ይሄ ግን ከመንግስት የሚደረገው እርምጃዎችና የኦሮሞ ህዝብ እልክ ውስጥ ገብቶ እርምጃውን መቋቋም የማይችሉት እርምጃውን የሚያናድደው ህዝብን በቂ በውሃ መበተን ይቻላል፣ በአስለቃሽ ጊዜ መበተን ይቻላል፣ በሀሳብም ሀሳቡን ተለዋውጦ መበተን ይቻላል። ቀጥታ ንጹሃኑ ህዝብ ባዶ እጅ ላይ መትረየስና ክላሽ ጠምደ ሲታረቅ የሚወሰድባቸው እርምጃ ማቋቋም ሲያቅታቸው ነው የሚያደርጉት። ይሄ ነው የምለው።
ስለዚህ ይሄን ድርጊት ይደግፋሉ ማለት ነው። ሌላውም አጸፋውን ለመውሰድ ይነሳና ከዛ ወደ ግጭት ያመራል። እንዲህ ያለ ነገር
ማንኛውም ነገር ይከሰታል፣ ሰዎች ይከሰታሉ። በዚች ዓለም ላይ የምንሰራው ስራዎች መጥፎም ስራ አለ፣ ጥሩ ስራም አለ። ይሄ አሁን ደግሞ ኦሮሞን ህዝብን ያጋጠመ መጥፎ ነገሮች ናቸው፣ መጥፎ ነገሮች።
በአገር ሽማግሌነት በግጭት አስወጋጅና አስታራቂነት የሚታወቁት አባገዳዎች በእንዲህ ያለ ጊዜ በተለይም አሰቃቂ ችግሮች በሚደርሱበት ጊዜ ለመሆኑ ራሳችሁ ምን እያደረጋችሁ ነው የሚል ጥያቄ አንስቼላቸው ነበር። ለዚህም ተጠያቂ ያደረጉት አሁንም መንግስትን ነው። የአባገዳዎቹ ህብረት እንደ ኢትዮጵያ አቆጣጠር በ2006 ዓ.ም የኦሮሞዎችን ህብረት ለማጠንከር ተብሎ በመንግስት የተቋቋመ መሆኑን ገልጸው አሁንም በመንግስት ፈቃድና ፍላጎት የሚንቀሳቀስ መሆኑን ተናግረዋል።
እንሰባሰብና ስለዚህ አገር እንማከር፣ መፍትሄ እንፍጠር ብለን እንኳን ብንሰባሰብ፣ እኔ ነኝ ያቋቋምኩት፣ እኔ ነኝ አደራጆች፣ እኔ ነው የምሰበስበው እንጂ መሰብሰብ አትችሉም ብሎ እስከማገድ ድረስ ደርሰናል።
አሁን ታግዳችኋል ማለት ነው?
ታግደናል። አሁን ማለት መንግስት እኔ ነኝ ይሄንን አምጥቼ አንድ ላይ ያቋቋምኩት፣ መሰባሰብ አትችልም ማለት እኔ አሁን የቱለማ አባገዳ ነኝ፣ ሌሎችን ጠርቼ ማወያየት አትችልም። ይሄው ነው ከመንግስት የሚሰጠው መልስ።
ከመንግስት የተሰጣቸው ምላሽ ይህ መሆኑን ለማረጋገጥና መንግስትም ተጠያቂ ሆኖባቸዋል ስላሉት ሌሎችም ጉዳዮች በአባገዳዎቹ ህብረት ዋና ጸሐፊ ጎበና ኦላ ኦሬሳ የተነሱትን ስሞታዎችና ጥያቄዎች በመያዝ የኦሮሚያ ክልል የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ጌታቸው ባልቻን አነጋግሬያለሁ። እሳቸው ያሉን እንደ አጫሉ ያሉ እንቁ ልጆች እስር ቤት ታጉረው ነው ያሉት። ይህ ህዝቡን ያስቆጣል። የህዝብ ቁጣ ይቀሰቅሳል። ይህ ቁጣ ይቀጥላል። ይህ እንዳይሆን ከመንግስት ጋር ለመነጋገር ፍላጎት ነበረን። መንግስት ግን ፈቃደኛ አልሆነም። ይህ እንደሚመጣ ከሶስት ወር በፊት ተናግረን ነበረ። መንግስት ጨርሶ ሊሰማን አልቻለም ብለዋል። ምን ይላሉ? እዚህ ላይ የእርሱ አስተያየት ምንድን ነው?
እኔ አርቲስት አጫሉን የሚመስል እንቁ ታስሯል የሚባለው ከእውነት የራቀ ነው። እንቁ የሆነ ሰው የሚታሰርበት ምክንያት ስለማይኖር ማለት ነው። አጫሉ የነጻነት ታጋይ ነው። ለህዝቦች ራሴን በራስ ማስተዳደር የታገለ ያታገለ ጀግና አርቲስት ነው። የነጻነት ታጋይ ነው። ከዛ ውጭ እንደሱ አይነት ሰው የሚታሰርበት ምክንያት አይኖርም። እነሱን ሲያስር የነበረ ስርዓት ለአንዴና ለመጨረሻ ጊዜ ፈርሷል። ወያኔ ስርዓት ሲደረግ የነበረ ካልሆነ በስተቀር አሁን ማንኛውም ሰው በክልላችን የሚያዘው በወንጀል ሲጠረጠርና ከወንጀል ጋር ተያያዥነት ያለው ሲሆን ማንኛውም ሰው የህግ በላይነትን ለማስከበር ሲባል ይያዛል። የማይያዝበት ምክንያት አይኖርም። ከዛ ውጪ ግን እንቁ የሆነ ሰው ወደ ጸጥታ ማደፍረስ አይሄድም፣ ወደ ወንጀል አይገባም። ወደ ወንጀል ሲገባ ደግሞ ማን ይሁን ማን በህግ ፊት እኩል ስለሆነ ተጠያቂ ለማድረግ የተሰራ ስራ ካልሆነ በስተቀር የተለየ ጥያቄ ለመንግስት ቀርቦ መንግስት ያልተቀበለበት ጊዜም የለም። እንደዚህ አይነት መረጃ በጣም የተሳሳተና ህዝብንም ሊያሳስት የሚችል ነው ብዬ ነው የምወስደው።
ከዚህ በፊት ከ3 ወራት በፊት እሳቸው ያሉትን ነው ነግሮት ጀምሮ አገር ውስጥ ያሉ ተቃዋሚ ፓርቲዎች መንግስት ተነጋግረው አገሪቱን ችግር መፍታት ሲገባ ይህ ሁኔታ መቀጠሉ አሳዝኖናል እና ለዚህ ተጠያቂው መንግስት ነው። ይህ ጥቃት አሁን እየተፈጸመ ያለው ንብረት ማቃጠል፣ በሰዎች ላይ የሚደርሰው ጉዳት በሚመለከት የእሳቸውን አስተያየት ጠይቀናቸው ነበር። ይህ ጉዳይ ህዝብ ቁጣውን የገለጸበት መንገድ ነው እና አሁንም መንግስት ላይ የሚፈጽመውን እስር በየእስር ቤቱ ማጎርና መግደል ካላቆመ ሊቀጥል ይችላል ነው ያሉኝ።
ይሄ የሟርተኞች ሴራ ነው የሚንለው። በሀገራችን ላይ የህዝብ ቁጣም የለም፣ ህዝብ ወደ ቁጣ የሚገባበትም የለም። ህዝብን የሚያስቆጣ ነገር ካለ የህግ በላይነት ያለመከበር ጉዳይ ነው። ማንኛውም ጉልበተኛ በየሰፈሩ ህዝብን እያሳደደ፣ ህዝብን ከቤቱ እያፈናቀለ፣ እየዘረፈ፣ እየገደለ እያለ ህዝብን ቁጣ የዳረገው መንግስት የህግ በላይነትን አለማስከበሩ ካልሆነ በስተቀር መንግስት የህግ በላይነትን በማስከበር ሂደት ከህግ የወጣ ነገር ወይንም የማይገባውን ነገር ሰርቷል የሚል ግምገማም የለንም። እንደዚህ አይነት ነገርም የለም። የህዝብ ቁጣም ቢኖር የህግ የበላይነት መከበር አለበት። መንግስት ያለበት ሀገር መምሰል አለበት። ይህ ሀገር ማንኛውም ጉልበተኛ በየሰፈሩ በየመንደሩ ህዝብን እያሸበረ መኖር የለበትም የሚል ነው ህዝቡ የተቆጣው። የተቆጣው መንግስትን ማንኛውም ሰው ሲያዝ ሲታሰር በህጋዊና በህጋዊ መንገድ ነው። ከህጋዊና ከህጋዊ መንገድ ውጭ የሚታሰር የሚያዝ ሰው የለም። እንግዲህ በአባገዳ መልክ የሚያቀርቡት ከሆነ የአባገዳ ስራቸውን መስራት ቢችሉ፣ ማስታረቅ ቢችሉ፣ ማስተባበር ቢችሉ፣ መምራት ቢችሉ ወደ ቁጣ የሚገባበት ምክንያት አይኖርም። የአባገዳ ስርዓት የሚታወቀው በማስታረቅ ነው፣ በማገላገል ነው፣ በማቀራረብ እንጂ በማወጅ አይደለም። እየተቆጣ ነው ህዝብ ገና ወደ ቃጠሎ፣ ገና ወደ አደጋ፣ ገና ወደ ሌላ እንገባለን፣ ወደ ሽብር እንገባለን ብሎ መንዛት ሳይሆን የሚያደርጉት ህዝብን የማቀራረብ ስራ ነው መስራት ያለባቸው። መንግስትም ቢሆን ማንም ቢሆን በሰላማዊ መንገድ መሆን አለበት ብሎ የሚያስታግስ ነገር ማድረግ አለባቸው እንጂ ህዝቡ ተቆጥቷል፣ ለቁጣ ብሎ ነው ቤት ያቃጥለው ንብረት ያወደመ የሚለው ነገር በፍጹም መሰረተ ቢስ ነው፣ ሀሰትም ነው፣ ሊሆንም አይችልም። ንብረት ያወደሙ፣ ያጠፉ፣ ያቃጠሉ፣ የዘረፉ ኃይሎች ይታወቃሉ። በራሱን ከዚህ ሀገር ከዚህ በፊት በሰላማዊ መንገድ የህዝብን ጥያቄ መመለስ ያልቻለና ህዝብ ያባረረው ኃይል የክልላችንን ሸኔ ብሎ ራሱን የሚጠራውን ወገን በማደራጀት የክልሉን ሰላም በማናጋት ብሔርን ከብሔር ሃይማኖትን ከሃይማኖት ጋር አጋጭቶ ጥቅም ለማግኘት የተንቀሳቀሰ ኃይል ነው እንጂ ንብረት ያወደመው ህዝቡ አይደለም። ህዝብ ያወደመ ንብረት የለም። ቁጣውን በንብረት ማውደምን አልገለጸም።
ለማቀራረብ ሞክረን ነበረ፣ ተቃዋሚ ድርጅቶችና መንግስትን የሽምግልና ስራችንን ለመወጣት ሙከራ አድርገን ነበረ። መንግስት ግን ጨርሶ እኔ ነኝና ያቋቋምኳችሁ እኔ ስፈቅድላችሁ ብቻ ነው ማነጋገር የሚችለው በሚል ጨርሶ ሊያነጋግረንም አልፈለገም። ወደ 3 ወራት ያህል ዘግቶናል ይል ብለዋል።
ይሄኛውን ማንም እንደጠየቁ ማን መልስ እንዳልሰጣቸው ባላቅም፣ ሽምግልና የሚሸማገሉ ኃይሎች በመሀል ተገኝተው ማሸማገል መቻል አለባቸው። የአንድ ወገን ሽምግልና የለም። የአንድ ወገን ሽምግልና ማለት ፓርቲንና ፓርቲን በሽምግልና ማየት የሚቻል ከሆነ እንግዲህ ፓርቲዎች የራሳቸውን ፕሮግራም ትተው የራሳቸውን ስትራቴጂ የነደፉትን ፖሊሲ ትተው በሽምግልና ከፓርቲ ጋር ይታረቃሉ የሚል እምነት የለኝም። ይሄ የአጀንዳ ጉዳይ ነው። ግን ደግሞ የተጣላ ሰው ካለ የተጣላውን ሰው በሽምግልና ማስታረቅ ይቻላል። የተጣላውን ሰው ደግሞ ስታስታርቅ ሁለታቸውን ያጣላን ነገር ለይተህ በራስህ ይዘህ ነፃ ሆነህ ስትቀርብ ነው ማስታረቅ የምትችለው እና የትኛውን ለማስታረቅ ሞክረው እንዳልተሳካላቸው ባላቅም፣ ግን ማስታረቅ የሚባለው ከፓርቲን ከፓርቲ ጋር በምን መስፈርት ነው የሚያስታርቁት? ፓርቲ የራሱ አቋም አለው፣ የራሱ ተልእኮ አለው፣ ያንን የሚያስፈጽምበት ስትራቴጂና ፖሊሲ አለው፣ የራሱን ህገ ደንብ አለው። ያንን ያለውን ፓርቲ በህገ ደንቡ በስትራቴጂው መሰረት ለህዝቡ ቀርቦ ህዝቡ ወስኖ የወሰነውን ህዝቡ ሳኔ የሚቀበል እንጂ በአስታራቂ የሚቸድበት አይመስለኝም። ጥያቄውም አግባብነትም ያለው አይመስለኝም። የተጣላ ወገንን ለማስታረቅ ከሆነ ደግሞ ማንም ጠይቀው መልስ እንዳልሰጣቸው እርግጠኛ ባለንኩበት በዚህ ላይ ምንም ማለት አልችልም።
እንግዲህ እሳቸው በመቀጠል አሁን መንግስት ሁኔታዎችን በኃይል እና በመሳሪያ ለመቆጣጠር ነው የፈለገው፣ በርካታ ሰዎችን በማሰር ነው መቆጣጠር የፈለገው እና በኃይል የሚመለስ ጥያቄ የለም ነው የሚሉት።
በኃይል የሚመለስ ጥያቄ አለመኖሩ የሚያምኑ ከሆነ በኃይል ጥያቄያቸውን እየጣሉ ሽብር እየፈጠሩ እየገደሉ እያስገደሉ ያሉትን ለምን አላስተነቀቁም የሚል ጥያቄ በጥያቄ መልሳለሁ።
አሁን እናንተ ከአባገዳዎች ከአገር ሽማግሌዎች ጋር መንግስት ማለት ነው እናንተ ስል ከአገር ሽማግሌዎች ጋር አሁን የተፈጠረውን ችግር ለመፍታት መንግስት በራሱ በኩል ከሚያደርገው አንዳንድ እርምጃዎችን ህግ በማስከበር በኩል ከሚያደርጋቸው እንቅስቃሴዎች ውጪ የአገር ሽማግሌዎችን፣ የአካባቢ ተወላጆችን፣ እንደዚህ አባገዳዎችንም ራሳቸውንም ጭምር ጨምሮ ለማነጋገር የሚያደርገው ጥረት አለ በእናንተ በኩል?
አባገዳዎች፣ ሀደፊቄዎች፣ ቄሮች፣ ምሁራን፣ በየደረጃው የሀገር ሽማግሌዎች፣ የሃይማኖት አባቶች በየደረጃው እየተወያዩ ነው ያሉ። አባገዳዎች እያንዳንዱ የትኛው አባገዳን አሰባስቦ የትኛውን አባገዳ አወያይቶ ይሄንን ሪፖርት እንደሚያቀርብ እኔ እርግጠኛ አይደለሁም። በየከተሞቹ በየዞኖቹ የአባገዳዎች ውይይት አለ፣ የሀገር ሽማግሌዎች ውይይት አለ። እነሱ እያሉ ያሉት የህግ በላይነት በዚህ ሀገር መከበር አለበት። ሁለት መንግስት በአንድ ጊዜ ሊኖር አይችልም። ሁለት ታጣቂ ኃይል በአንድ ጊዜ ሊኖር አይችልም። ሁሉም ሰላማዊ በሆነ መንገድ መንቀሳቀስ የሚፈልግ ካለ በሰላማዊ መንገድ መሳሪያውን አስቀምጦ ወደ ጠረጴዛ ዙሪያ መምጣት አለበት። ይህንን ያላደረገው መንግስት ነው። ይህንን ባለማድረጋችሁ ንብረታችን እየወደመ ነው፣ እየሞትን ነው፣ ከልማታችን እየተስተጓጎልን ነው ብለው ጥያቄ እያቀረቡ ያሉት ህዝቦች ናቸው። እና አባገዳዎች በየደረጃው እየተወያዩ ነው፣ ለሚዲያም ግልጽ የሆነ አቋማቸውን እየገለጹ ነው። አባገዳ ጎበናም በዚህ ደረጃ በሀገር ውስጥ ሚዲያ በዚህ መልክ እየተናገሩ ነው የሰማሁት። እኔ አሁን የኛ ወጣ ያለውን ከየት እንደሚመጣ አላውቅም። በየደረጃው እየተወያየ ያለው የሀገር ሽማግሌዎች፣ የአባገዳዎችና የሃይማኖት አባቶች ውይይት እያደረጉ በየደረጃ ያለው መዋቅር ጋርም የኛ ጋርም እየተወያዩ ያለበት ሁኔታ ነው ያለው።
ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
አመሰግናለሁ ደረጀ። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ @voaamharic ብላችሁ መከታተል ትችላላችሁ። ተከተሉን፣ ተነጋገሩ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶር ወይም ከአፕ ስቶር በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድኳቸው ያለሁት ሰሎሞን አባተ ነኝ። ፕሮዲውሰሩ ንጉሡ ታምሬ ነው። ወደ ተከታዩ ዘገባ ላሻግራችሁ። ቀድሞውንም በተለያየ ጉዳይ አጥብቀው ሲወቃቀሱና ሲወራረፉ የቆዩት የኢትዮጵያ ፌዴራል መንግስትና የትግራይ ክልል ገዢ ፓርቲ ህወሓት ከሀጫሉ ሁንዴሳ ግድያ በኋላ በይፋ መወነጃጀል ጀምረዋል። የፌዴራሉ መንግስት ለሀጫሉ መገደልና ለተፈጠረው ትርምስ ህወሓትንና ኦነግ ሸኔን ሲከስ፣ ህወሓት ደግሞ በአንጻሩ ፌዴራሉን መንግስት ተጠያቂ ያደርጋል። ለመሆኑ ሁለቱም የሚያነሷቸው ነጥቦች ምንድን ናቸው? ጽዮን ግርማ በተከታዩ ዘገባ ትዳስሰዋለች።
በቅድሚያ የህወሓት ስራ አስፈጻሚ ኮሚቴ ያወጣው መግለጫ ይዘት ምን እንደሚመስል ሊያስደምጠን ዘጋቢያችን ሙልጌታ ጽብሃ መስመር ላይ ይገኛል። ሙልጌታ እንደምናመሸ። በቀጥታ ወደ ጥያቄ ልግባ። የህወሓት ስራ አስፈጻሚ ኮሚቴ ከድምጻዊ ሀጫሉ ሁንዴሳ መገደሉን ተከትሎም በኢትዮጵያ ከተቀሰቀሰው ተቃውሞና አለመረጋጋት በኋላ ሮብለት መግለጫ አውጥቷል። እስቲ የዚህን መግለጫ ይዘት ታብራራልን ለአድማጮቻችን።
የህዝባዊ ወያነ ሓርነት ትግራይ ስራ አስፈጻሚ ኮሚቴ መግለጫ አርዕስት አውጥተውለታል። አርዕስቱ ደግሞ በሀገርና ህዝብ ላይ ለደረሰውና ለሚደርሰው ጥፋት ብቸኛው ተጠያቂ የ4 ኪሎ አምባገነናዊ አህዳዊ ቡድን ነው በማለት ነው መግለጫው እንደ አርዕስት የሰጠው። ለፌዴራል መንግስቱ ጠንከር ያሉ ትችቶች የያዘ ነው የህወሓት መግለጫ። ኢትዮጵያ በፖለቲካ፣ በኢኮኖሚ፣ በማህበራዊ ላይ ትላልቅ ለውጦችና ድሎች ተመዝግበው ነበር በማለት ነው መግለጫውን የሚያስታውቀው። እነዚህ ድሎች ግን በፌዴራል መንግስት በመግለጫው አጠራር ደግሞ የ4 ኪሎ አህዳዊ ኃይል ተነጥቋል ሲል ነው የገለጸው። ባለፈው ሳምንት የአርቲስት ሃጫሉ ሁንዴሳ ግድያ ደግሞ ለሱ ያወገዘው መግለጫው ከግድያ በኋላ በህዝብ ከፍተኛ ቁጣ እንደተነሳ ነው የገለጸው መግለጫው። ህዝቡም አሁን በስልጣን ላይ ያለው አካል ገለል በልልን እያለ ነው በማለት ነው የገለጸው የህወሓት መግለጫው። የህዝብ ተቃውሞ ለማክተልም በአሁኑ በቅርቡ ጊዜያት የኢንተርኔትና የስልክ አገልግሎት ተቋርጧል ብለው ወቅሷል መግለጫው። በተጨማሪም የክልሉ ሚዲያዎች ጨምሮ ማለትም የትግራይ ቴሌቪዥንና ድምፅ ወያነ እንዲሁም የኦሮሞ ሚዲያ ኔትወርክ መዘጋታቸውን አፈና ነው በማለት ነው የተቃወመው የህዝባዊ ወያነ ሓርነት ትግራይ ስራ አስፈጻሚ ኮሚቴ ያወጣውን መግለጫ። በተጨማሪ በአሁኑ ጊዜ ትልቅ አጀንዳ በሆነው በኢትዮጵያ ህዳሴ ግድብ ላይ ትኩረት በማድረግም መግለጫው አውጥቷል። የህዳሴ ግድብ ለስልጣን ሲባል ተክዷል በማለት ነው የህወሓት ስራ አስፈጻሚ ኮሚቴ ያወጣው። ይህንን በህዳሴ ግድብ ላይ በድርድር ስም የፈጸመውን ክህደት ለመደበቅና ያለ ገደብ በስልጣን ላይ ለመቆየት የሚያደርገውን ጥረት ነው በማለት ነው የወቀሰው። ይህንን ደግሞ ከመላው የኢትዮጵያ ብሔር ብሔረሰቦችና ህዝቦች በተለይ ደግሞ ከኦሮሞ ህዝብን የተነሳውን ተቃውሞ ለማክሰን የተለያዩ ሰዎች እየታሰሩ ናቸው፣ እየተገደሉም እንዲሁም ደግሞ እንዲሳደዱ እየተደረጉ ናቸው በማለት ጠንከር ባለ መልኩ ነው መግለጫውን የሚወቅሰው። ከዚህ ጋር ተያይዞ ደግሞ የሰላማዊ ትግል መድረኮች በሮች በአሁኑ ጊዜ በአምባገነናዊ ኃይል ብለው በገለጸውን እንደተዘጋ ነው የህወሓት መግለጫ የሚያስታውቀው። ከዚህ ጋር ተያይዞ በሀገሪቱ የተፈጠረው ችግር እየተፈጠረም ያለ በቀጣይ እንደሚፈጠር ማንኛውም ጥፋት ተጠያቂ የስልጣን ጥሙን ለማርካት በህዝብ ላይ ውንብድና እየፈጸመ ያለው አምባገነናዊ አህዳዊ ቡድን ነው በማለት ነው የወነጀለው የህወሓት መግለጫ። መግለጫውን ስናየው ለትግራይ ህዝብ ብሎ ባስተላለፈው መልእክት የራስን ድል በራስ የመወሰን መብትን ለማስከበር በክልል ደረጃ ምርጫ እንደሚካሄድ ለዚህም ደግሞ ዝግጅቶች እየተደረጉ መሆኑን ነው ያስታወቀው የህወሓት መግለጫ። የፌዴራል መንግስቱ ከዚህ ጋር ተያይዞ የትግራይን ህዝብ ለማንበርከክ ከውጭ ኃይሎች ጋር በመተባበር እየሰራ ነው በማለት ነው የወነጀለው። የትግራይ ህዝብ በሚፈጠርበት ጫናም ሌላ አማራጭ እንዲያይ እየተገፋ ነው በማለትም ገልጿል መግለጫው። ሌላ አማራጭ የሚለውን ምን እንደሆነ በግልጽ አላስቀመጠም። ለዓለም አቀፍ ማህበረሰብን ጥያቄ አቅርቧል፣ መልእክትም አስተላልፈዋል። ዓለም አቀፉ ማህበረሰብ በኢትዮጵያ ከጊዜ ወደ ጊዜ ወደ አስከፊ ቀውስ እየገባች ትገኛለች ብሏል። አገሪቱን ወደ ዲሞክራሲ እንዲያሸጋግራት ወይም አሸጋግራት አለው በማለት የተለያዩ እንቅስቃሴዎች ሲያደርግ የቆየ ቡድን ያለውን በተለይ በአሁኑ ጊዜ ያለውን የፌዴራሉ መንግስት ቡድን እያለ ወይም ደግሞ የ4 ኪሎ አህዳዊ ቡድን እያለ ነው የሚገልጸው መግለጫውን። ከኖቤል ሽልማቱም ጋር በተያያዘ የተቀበለውን መሪ ስልጣኑን ለማደላደል ሲል ነው የተቃወመው። የኖቤል ሽልማቱን ደግሞ በማጭበርበርና በመደለል የተገኘ ነው በማለትም ያወግዘዋል። ከአሁን በፊት እንደሚታወቀው ኖቤል ሽልማቱን ተያይዞ የተለያዩ ነገሮችን ሲያነሱ ነበሩ አመራሮቹ። አሁንም ደግሞ የኖቤል ሽልማቱም የተሰጠውን በማጭበርበር ነው በማለትም ሲያወግዘው ነበረ። በአሁን ጊዜ የተፈጠረውን ችግር ተስቶ ደግሞ ኢትዮጵያ ወደ መበታተን ልታመራ ስለምችል የዓለም አቀፉ ማህበረሰብ እዚህ ላይ የራሱን ድርሻ እንዲወጣ ደግሞ ጥሪው ያቀርባል የህወሓት መግለጫ።
ሙሉጌታ እናመሰግናለን። የትግራይ ክልል ፍትህ ቢሮና የህወሓት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ ባልደረባችን የአማራ ብሔራዊ ንቅናቄ አብን ያወጣውን መግለጫ በተመለከተ ባነጋገራቸው ወቅት የሰጡት ማብራሪያ አለ። ከዛ ላይ ተመሳሳይ ሀሳብ ያለው ክፍል አለ። እሱን እስቲ እናስደምጥ።
ኢትዮጵያ ውስጥ እየተደረገ ያለው የትግራይ ህዝብ ኢትዮጵያዊ አይደለህም የሚል ግልጽ የሆነ መልእክት ነው እየተላለፈ ያለው። የትግራይ ህዝብ ኢትዮጵያዊ አይደለም። ኢትዮጵያ ከተፈጠረች ከመስፈር ጀምሮ የኢትዮጵያ ህልውና እስከማረጋገጥ ድረስ በዚህ ሀገር ለዘመናት መስዋዕትነት አልከፈለም። ይሄ ክህደት እየተፈጸመ ነው። ከፍተኛ የሆነ ክህደት እየተፈጸመ ነው። የኢትዮጵያ ህዝብ ይህንን እውነታ ተደፍኖት ይህንን እውነታ ተደብቆት ኢትዮጵያ እስክትበተን ድረስ ዝም ብሎ በለሆሳስ የሚያየው ከሆነ ዝም ብሎ የሚያየው ከሆነ በየቀኑ ወደ ቤታቸው ወይ ወደ እያንዳንዱ ቤት እየገባ ያለውን መከራ ሀገራዊ መከራ ይሆናል። ምንም የሚያጠራጥር ነገር የለውም። ትላንት የተፈጸሙ ግፎች በአንድ ዜጋ በአንድ ብሔር ሊሆን ይችላል፣ በየቀኑ ግን ወደ እያንዳንዱ ይመጣል። እነዚህ ሰዎች ትላንት መሰላል ሆነው ወደ ስልጣን ያመጧቸው ሰዎች እንኳን አይተውም፣ ክደዋል፣ ይገድላሉ፣ ጨፈጭፋሉ። ስለዚህ ይህንን ውሸት ይህንን ክህደት በምንም ማስረጃ ማረጋገጥ አይቻልም። በጣም ትክክል አይደለም፣ ስህተት ነው። ህወሓት እየታገለ ያለው ሰላማዊ የሆነ መንገድ ነው። ህወሓት ፋንክሽናል ሆኖ ፋንክሽናል የሆነ መንግስት እየመራ ነው ያለው ህዝቡን ወደ ሰላም እንዲገባ። ኢትዮጵያ ውስጥ ስለ ልማት እያወራ ያለ መንግስት ያለው ማን ነው? ሰላሙን የጠበቀ ያለው መንግስት ማን ነው? ስለዚህ በዛ አይነት መልኩ የተሰለፈና ህጋዊ ያልሆነ መንገድ የሚከተል ሰላምን የሚበጠብጥ ድርጅት ያንን በአንድ ክልል ማረጋገጥ ይችላል? እነዚህ ሰዎች ህወሓትን በማዳከም ህወሓትን ከገጸ ምድር በማጥፋት የትግራይን ህዝብ ለማንበርከት ነው። ያንን መላ ያንን ስልት ደግሞ ሰርተዋል። ኦህዴድን ኦነግን በማዳከም የኦሮሞ ህዝብ በዚህ ደረጃ እንዲገኝ አድርገዋል። ብአዴንን እና ሌሎች ብሔራዊ ድርጅቶችን በማዳከም በመበተን የአማራ ህዝብ በዚህ ደረጃ እንዲሆን አድርገዋል። ደኢህዴንን በመበተን የደቡብ ክልል ብሔር ብሔረሰቦች በዚህ ደረጃ እንዲሆኑ አድርገዋል። ሁሉንም በኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች በዚህ ደረጃ ተንበርካኬ እንዲሆኑ በየቀኑ እንዲደሙ የተደረገው በመጀመሪያ ደረጃ ያሏቸውን ድርጅቶች የነበሯቸውን ድርጅቶች በመበተን ነው። ስለዚህ ያንን ስልት ተከትለው ትግራይ ውስጥ መምጣት ይፈልጋል። የትግራይ ህዝብ ደግሞ ብሔራዊ ድርጅቱን ጠብቋል። ስለዚህ የህወሓትን እጣ ፈንታ ሊወስን የሚችለው ከአሁን በኋላ የትግራይ ህዝብ ብቻ ነው። የትግራይ ህዝብ ካልፈለገ ህወሓት ከገጸ ምድር ይጠፋል። ህወሓት የትግራይን ህዝብ በልኩ ካገለገለ የትግራይን ህዝብ የሚጠብቀውን የሚፈልገውን ካሟላ ደግሞ ማንንም ሊነካው አይችልም። ሁሉም እየከሸፈ እያፈረ ራሱ ከገጸ ምድር በራሱ ጊዜ እያጠፋ ይሄዳል።
ሙልጌታ፣ እንግዲህ የአቶ አማኑኤል አሰፋን ማብራሪያ ሰምተናል። በተጨማሪም ደግሞ ከህወሓት በቀጥታ መግለጫውንም እንዲሁም ሀገራዊ ጉዳዮችን በተመለከተ ማብራሪያ እንዲሰጡን የህወሓት ስራ አስፈጻሚ አባል አቶ ጌታቸው ረዳ ስልክ ደውለን አግኝተናቸዋል። የስልክ መቆራረጥ አስቸግሮን እንዲሁም ደግሞ በመግለጫውም ሆነ በተጨማሪ ሀገራዊ ጉዳዮች ላይ ውይይት ለማድረግ ቀጠሮ ሰጥተውናል። ህወሓት ባወጣው መግለጫ ላይ ደግሞ የፌዴራል መንግስት በተለይ የጠቅላይ ሚኒስትሩ ጽህፈት ቤት ቢሮ ምን ምላሽ አለው በሚል ከፕሬስ ሴክሬታሪ ኃላፊው አቶ ንጉሱ ጥላሁን ጋር ቃለ ምልልስ አድርገናል። ቃለ ምልልሱ ይቀጥላል። ሙልጌታ፣ ካንተ ጋር በዚሁ ልሰናበት። እናመሰግናለን። አቶ ንጉሱ ጥላሁን በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ ለቃለ ምልልስ ፈቃደኛ ስለሆኑ እናመሰግናለን።
አመሰግናለሁ እኔም ስለጋበዛችሁኝ።
እንግዲህ ዛሬ ለጥያቄ መነሻ የሆነኝ ዋናው ምክንያት ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ያወጣው መግለጫ ነው። አገሪቱን ወደ ማፍረስ እየወሰዷት ነው የሚል መግለጫ ወጥቷል። በእናንተ በኩል የጠቅላይ ሚኒስትር ጽህፈት ቤት በዚህ መግለጫ ላይ የሚሰጠው ምላሽ ምንድን ነው?
ህወሓት መግለጫ ያበዛል፣ ቶሎ ቶሎ ነው መግለጫ የሚያወጣው። ይሄ ደግሞ ያው በመደጋገም እና በመጮህ ውሸትን እውነት ማስመሰል ነው። ያው እንደሚታወቀው ሰው ችግር ሲኖርበት ብዙ ይጮሃል። ስለዚህ ህወሓት እንደ ድርጅት ሳይሆን አሁን የበላው የሚያጮኸው ቡድን የሌባ አይነ ደረቅ መልሶ ልብ ያድርቅ እንዲሉ ሀገር ዘርፎ ሰርቆና ገፎ የትግራይን ህዝብ ጥንት ሳይሆን ዛሬ አስታውሶት ሲዘርፍ ሳያስታውሰው የተወሸቀበት ቦታ ሆኖ ይሄ ቡድን ለሚያወጣቸው መግለጫዎችና ጩኸቶች በየጊዜው መልስ መስጠት ስራ መፍታት ነው። በአጠቃላይ የተለመደ ጩኸት ስለሆነ በዛ አንዳንዱ ነገር ላይ ምላሽ መስጠት አስፈላጊ ነው ብዬ አልወስድም። ሀገር እየፈረሰች ነው የሚለው ለማፍረስ እየሰራን የኢትዮጵያ መንግስት ደግሞ እንዳትፈርስ እያዳነ ህዝባዊ አንድነታችን ህብረተሰባዊ አንድነታችን ተጠብቆ እንዲኖር ሁሉም ባለቤት የሆነባት ኢትዮጵያ እንድትገነባ ጥቂቶች አድራጊ ፈጣሪነት ይዘው ሲመዘብሯት የነበሩበት ሲጨኩኑባት የነበሩበት ሁኔታ ይቅር ብሎ ኢትዮጵያን ህብረ ብሔራዊ አንድነቷና እውነተኛ ፌዴራላዊ ስርዓት ገንብቶ ለሚቀጥለው ትውልድ ለማሸጋገር እየለፋ እየወጣ እየወረደ ያለ መንግስትና ህዝብ በመሆኑ ኢትዮጵያ እየፈረሰች ነው ካለ በመግለጫው ኢትዮጵያ አትፈርስም እንደምትመኟት፣ ከፈረሰችም እናንተ አእምሮ ውስጥ ነው። ሀገር እንዲፈርስ መስራት ብቻ ሳይሆን አቅዶ ሲንቀሳቀስ የነበረ ቡድን ስለሆነ ኢትዮጵያ አትፈርስም። ምናልባትም የፈረሰችው ኢትዮጵያ የዘራፊ ቡድን ጭንቅላት ውስጥ ነው ያለችው ነው መልሱ።
አቶ ንጉሱ እንግዲህ ለዚህ ህወሓት በመክንያት የሚያነሳው የሚጠቅሰው ሰሞኑን ከተፈጠረው በሰላማዊ ዜጎች ላይ በተነጣጠረ ጥቃት የሞቱ ሰዎችን፣ የለፍቶ አዳሪ ሰዎች፣ የነጋዴዎች ንብረት መውደሙን፣ መቃጠሉን ይሄ ነገር ደግሞ የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመጣ ጊዜ ጀምሮ በተደጋጋሚ እየደረሰ ያለ መሆኑንም ጭምር በመጥቀስ ነው እና ይሄ በዚሁ እየቀጠለ ከሄደ አመላካች ነው የሚል ነው በመግለጫው የተካተተው። ስለዚህ አሁን በሰጡኝ ምላሽ አትፈርስም ማለት ብቻውን ማረጋገጫ ይሆናል ወይ?
ማረጋገጫው ምንድን ነው? ኢትዮጵያ እንድትፈርስ ይሄ ቡድን እየሰራ ያለው ብሔር ብሔረሰቦችንና ህዝቦችን በማጋጨት አንዱን በሌላው ላይ በማነሳሳት በተነሳሳው ችግር ላይ ደግሞ ነዳጅ በመነስነስ የሚሰራው ስራ ስለሆነ የኢትዮጵያ ብሔር ብሔረሰቦችና ህዝቦች አማራው ከኦሮሞው፣ ኦሮሞው ከሲዳማው፣ አማራው ከአፋሩ፣ ሶማሌው ከአፋሩ ካልተጋጨ ህወሓት ስለማይኖር ይሄንን ሲወለድ ጥርሱን ነቅሎ ያደገበት ብቻ ሳይሆን ያረጀበት ያፈጀበት የሴራ ፖለቲካ ኢትዮጵያን አላፈረሳትም። ኢትዮጵያን ለማፍረስ ኢትዮጵያውያንን ማጋጨት፣ ማናጨት፣ ማባላት፣ ታርጋ መለጠፍ ስለሆነ በተለጠፈ ታርጋ በተመዘበረ ገንዘብ ጥርስ ተነቅሎ በታደገበት ሴራ ሀገር የማተራመስ እናም ጠላት ከውስጥ ይሁን ከውጪ ይሄንን ግብና አላማ ያሳካል እስካለ ድረስ የማይቆራኘው የማይዛመደውና የማይጋባው ጋብቻ ስለሌለ ከውስጥም ከውጭም ይሄን ሊያስፈጽሙልኝ ይችላሉ ያላቸውን ወገኖች በመጋባትና በመዛመድ ለዚህ አስፈላጊውን ስልጣናና ገንዘብ በጀት በመመደብ የሚያንቀሳቅሰው ኃይል በመሆኑ እንዳለመው እንዳሰበው ኢትዮጵያ ልትፈርስ አትችልም። ነገር ግን ይህ በሚሰራው ሴራ ዛሬ ብቻ ሳይሆን 27 አመት ሙሉ ብሔርና ብሔር ሃይማኖትና ሃይማኖት እንዲጋጭ በመጽሐፍ ተጽፎ ስልጠና ተሰጥቶ ትርክት ተመዞ ተተርኮ በህዝቦች መካከል ወደ ጥፋት እንዲያመራ ስምር ይሰጥቶ የሚሰራ በመሆኑ ይሄንኑ መልሶ በሚዲያዎች በአግባቡ በማጀብና በተጠና ሁኔታ በመንቀሳቀስ ይሄንን የማፍረስ ሴራ በማክሸፍና ማስቀጠል ላይ እየተናነቅን ያለን በመሆኑ እኛም እንደለው ኢትዮጵያ የምትፈርሰው እኛ ኢትዮጵያውያን አንድነታችን ሲፈርስ ስንጣላ ስንባላ ነው። ዋጋ ከፍሎ ሀገር ገንብቶ ለኢትዮጵያ ዋልታና ማገር የኖረው ህዝብ ስር ተሸሽጎ የትግራይ ህዝብ የገነባትን ሀገር እዚያው ተቀምጦ ሲያፈርስ የሚያይና የሚቀመጥ መስሎት እንኳን አይደለም መላ ኢትዮጵያውያን ገንዘቡን አዋጥቶ የገነባውን ግድብ ውሃ እንዳይሞላ እንቅፋት ሲሆን የትግራይ ህዝብም መቼም ቢሆን ከኢትዮጵያዊነቱ ዞር አይልምና ቀኑ የደረሰ ጊዜ ነጻ ይወጣለት ዝም እንደማይለው ስለሚገነዘብ ቶሎ ቶሎ ጩኸት ያሰማል። ነገር ግን ህወሓት ይህንን ሀገር መምራት ከጀመረበት ጊዜ ጀምሮ በተለይም የአማራና የኦሮሞን ህዝብ በማባላት ስንት በደልና ግፍ እንደደረሰ አንዱን ትምክተኛ ሌላውን ጠባብ ብሎ በመፈረጅ ስንት ሰቆቃና ስቃይ እንደደረሰ ሁሉም ኢትዮጵያዊ የሚገነዘበው ነው። ይሄንኑ ዛሬም ድርጅቱ ራሱ ጥርሱን ነቅሎ ከተመሰረተ 45 አመት ሊሞላው ሲል ከማጣላት፣ ከማናጨት፣ ከማፋጨት ባህሪው የማይወጣ በመሆኑ ይሄንን ያደርጋል። ይሄን ሲያደርግ እውነት ነው ዜጎች ተፈናቅለዋል፣ ትናንትም ዛሬም ቤቶች ተቃጥለዋል፣ ትናንትም ዛሬም ሰዎች ሞተዋል፣ ትናንትም ዛሬም። ስለሆነም ዋናው መንግስት ኢትዮጵያዊ አንድነታችንና ህብረ ብሔራዊ አንድነታችን አጎልብተን ወንድም በወንድሙ ላይ አይነሳሳ ብለን እነዚህን ህዝብን የማባላት የተቀመሩ ቃላትና ተግባራት ረቂቅ ተግባራት የማስቆም ስራና ማስቀጠል ነው። ኢትዮጵያ አትፈርስም ስንል ህዝቡ እየነቃ እያወቀ ዞር በሉ እያለ ስለሆነ ዛሬም መንግስትን ደግሞ ህግ አስከብርልን እርምጃ ውሰድልን እያለ መንግስትም ተመጣጣኝ እርምጃ እየወሰደ ስለሆነ ትግል ስለሆነ የሚያሸንፈው የኢትዮጵያ አንድነት የሚያሸንፈው የኢትዮጵያውያን ፍቅር እንጂ የኢትዮጵያ መበታተንና የኢትዮጵያውያን መባላት አይደለም። ስለዚህ ኢትዮጵያ አትፈርስም።
የህወሓት ፓርቲ ባወጣው መግለጫ በአጠቃላይ ለዚህ ተግባር ዋናው ተጠያቂ የሚያደርገው 4 ኪሎ እያለ የሚጠራው የፌዴራል መንግስት ነው። ይሄ ለዚህ ምክንያቱ ደግሞ የሰጠው የህዳሴን ግድብ በመደራደር በተለይ በቀጥታ ጠቅላይ ሚኒስትሩ ከሸጡት በኋላ ያንን ሽፋን ለመስጠት ነው የሚል ነገር አንስቷል። አሁን ደግሞ እርሶ የሚሉኝ ህወሓት ነው ይሄንን እያደረገ ያለው ነው ላለፉት 2 አመታትም አሁንም የቅርብ ጊዜውን ብናየው ህወሓት ነው የሚሉኝ። የኔ ጥያቄ የፌዴራሉ መንግስት ህወሓት ይህንን ለማድረጉ ማስረጃ ካለው የደህንነት መዋቅሩ እነዚህን ነገሮች ቀድሞ በመድረስ ለምን ሊያከሽፋቸው አልቻለም? የደህንነት መዋቅሩ ጠንካራ አይደለም? እንዴት እነዚህ ነገሮች ከመድረሳቸው በፊት ሊገታቸው አልቻለም?
ሲሆን የደህንነት መዋቅሩ ጠንካራ ባይሆን ኖሮ፣ የተለወጠ ተቋም ባይሆን ኖሮ፣ የጸጥታ መዋቅሩ ባይናበብ ኖሮ፣ ኢትዮጵያዊነት ባይላበስ ኖሮ ዛሬ ሁላችንም አልቀን ነበር። ከዚህ በላይ ከሀጫሉ በላይ ኢትዮጵያውያን እንቁ ልጆች ትላልቅ የኢትዮጵያ ተቋማት ወድመው ነበር እንደቀዱ ቢሆን ኖሮ። እያንዳንዳቸው ህወሓት የሚተክላቸው እሾሆች በጸጥታ መዋቅሩና በደህንነት መዋቅሩ ንቅስ እየተደረጉ እየተነቀሉ፣ ግን ደግሞ ለህዝብ ደህንነት ሲባል በመንግስት ደረጃም በደህንነት መዋቅሩ ደረጃም የሚታወቁ ተጨባጭ ነገሮች በመያዛቸውና እየከሸፉ በመሄዳቸው እንጂ ዛሬ ብዙዎቻችን እንደዚህ ቡድን አላማ ቢሆን ሰኔ 2010 መስቀል አደባባይ ጠቅላይ ሚኒስትሩን ጨምሮ ለመግደል ቦምብ ከማፈንዳት ጀምሮ ታዋቂ አመራሮችንና ግለሰቦችን ያውም በግለሰብነታቸው ሳይሆን ብሔራቸው፣ ሃይማኖታቸው፣ ማንነታቸው፣ አካባቢያቸው ትርጉም ባለው ደረጃ የነሱ መሞት ብቻ ሳይሆን ቀጣይ የብዙዎች ሞት፣ የብዙ ተቋማት ውድመት፣ የብዙ ከተሞች ጥፋት እና የሀገር መፍረስ በሚያስከትል ደረጃ ታቅደው ተቀነባብረው ስምሪት ተሰጥቶባቸው ገንዘብ ተመድቦላቸው ስልጠና ተሰጥቶባቸው የሚሰማሩ ስምሪቶች ባይከሹ ኖሮ እስካሁን በዚህ 2 አመት ውስጥ ኢትዮጵያ እና ሁላችንም አሁን ባለንበት ሁኔታ ባልነበርን ነበር። ይህንን ላረጋግጥልሽ ወጥ። ሁለተኛ ህወሓት ሁልጊዜ እንደ ሀጫሉ አይነት ምልክት የሆኑ የኦሮሞ ወጣት ምልክት፣ የኢትዮጵያውያን የለውጥ ፍላጎት መሰረት እና ምልክት በህወሓት በራሱ ሲታሰር፣ ሲሰቃይ፣ ሲሳደድ ዘፈኑ እንኳን በአደባባይ በአዳራሽ እንዳይዘፈን ሲከለከል በዘፈነበት ጊዜ እንኳን የእኩልነት ዘፈን ዘፍኖ የኦሮሞን ህዝብ ጥያቄ ባቀነቀነበት እንዴት የሀጫሉ የጸረ ህዝብ ዘፈን በአዳራሽ እንደዚህ ይዘፈናል፣ በሚዲያስ እንዲህ ይተላለፋል ተብሎ መላው ኢትዮጵያውያን የማይረሳው ድንፋታና የማናለብኝነት ንግግር ከተስተናገደ 2-3 አመታት ናቸው። ሁሉንም ተግባራት በባለቤትነት ከፈጸመ በኋላ ጩኸቴን ቀሙኝ እንዲሉ ህወሓት ለሆነ አካል መስጠት ስላለበት፣ የህዳሴ ግድቡንም ማደናቀፍ ካለበት ታርጋ መለጠፍ ስላለበት ተሸጧል ይላል። ለምንድን ነው ተሸጧል የሚለው? ኢትዮጵያን ወደ ብልጽግና መንገድ መምራት ሲገባ የኢትዮጵያውያንን ሀብት ንብረት በመሸጥ የሚቀራመት ኃይል በመሆኑ አሁንም ሀብት ንብረት መርከብ ጭምር በመሸጥ የለመደው ልምዱ ግድብም እየተሸጠ ነው በሚል ይሄንን ያቀነቅናል። አሁን ግድቡ ሲሞላ ውሃ ሲይዝ ኢትዮጵያውያን በዚህ ደስታ ሀሴት ሲሞሉ ምን እንደሚል ደግሞ ቀናት ይወስኑታል።
ከጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ጋር ያደረግነው ቃለ ምልልስ አልተጠናቀቀም። በዚህ በህወሓት መግለጫና በሌሎች ጉዳዮች ላይ የሰጡን ምላሽ ቀሪ ክፍል በነገው ምሽት ይቀርባል። አድማጮች፣ በሌላ በኩል ደግሞ የህወሓትንም የፌዴራል መንግስቱንም ሀሳብ አካተን በተጨማሪም የሌሎች የመፍትሄ ሀሳብ የሚያመላክቱ አንጋፋ ፖለቲከኞች አስተያየት ጭምር አካተን በሌላ ዘገባ እናስደምጣችኋለን።
አመሰግናለሁ ጽዮን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በራዲዮ መጽሔት እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ዋና አዘጋጅ ትዝታ በላቸው፣ ፕሮዲውሰሩ ንጉሡ ታምሬ ነው። ያስተናገርኳችሁ ሰሎሞን አባተ ነኝ። እባክዎ ራስዎን ከኮሮና ቫይረስ መጠበቅ አይዘናጉ። ሰላም ጤና ይስጥልኝ። በደህና አደሩ።